ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 10 2017 ዓ.ም ዝግጅታችን ጀመረ። በመርካቶ ገበያ ትላንትና የጀመረው ሱቅ የመዝጋት አድማ ዛሬም ቀጥሏል።
ሞ ከአርብና ሱቆች መዘጋት ጀምሮ የተወሰኑ ሰዎች ሱቃቸውን መዝጋት ጀመሩ። በዚህ ሳምንት ደግሞ ስፔሻሊ ከትላንት ጀምሮ ፎርማሊ ሱቆች
ተዘጋም የሆነበት ምክንያት አንደኛ ደረሰኝ ቁረጡ አትቁረጡ ነው እና አብዛኛው ደግሞ ደረሰኝ የማይቆረጥበት ደረሰኝ በአብዛኛው እቃ በደረሰኝም ስለማይገዛ ነው። እና ሁለተኛ ነገር ደግሞ ስቶክ ላይ ያለ እቃ ደረሰኝ ስለሚጠየቅ ነው። ከላይ እቃ ቢገኝ ደረሰኝ ትጠየቃለህ። እነዚህ ነገሮች ያው ነጋዴውን ትንሽ አወዛግቦታል።
እንደሰማችሁት ያነጋገርናቸው የመርካቶ ነጋዴዎች ናቸው። የምሽቱ አብይ ርዕስ በዚህ ዙሪያ የሚያተኩር ይሆናል። ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችና ዘገባዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ድረስ የሚተላለፈው መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ደግሞ ስርጭቱን በማቀናበር አብሮኛል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩኝ ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
ሰላም ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በሶማሊላንድ ፕሬዚዳንታዊ ምርጫ የተቃዋሚ ፓርቲ መሪ አሸነፉ። የዩናይትድ ስቴትስ ለዩክሬን የምትሰጠውን እርዳታ መጠን ስታሳድግ G20 ቡድን ውስጥ ልዩነቶች መታየታቸው ተዘገበ። ሆንግ ኮንግ ፍጹም አይነተኛ በተባለ እርምጃ የዲሞክራሲ አቀንቃኞችን ዘብጥያ ወረደች የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ዩናይትድ ስቴትስ ለዩክሬን በምትሰጠው እርዳታ መጠን ስታሳድግ G20 ቡድን ውስጥ ግን ልዩነቶች መታየታቸው ተዘግቧል። የፕሬዚዳንት ጆ ባይደን የስልጣን ዘመን ሊያበቃ በቀረው የሁለት ወራት ዕድሜ ውስጥ አስተዳደራቸው ዩክሬን የሩሲያን ወረራ ለመከላከል ለያዘችው ጥረት የሚሰጠውን የገንዘብ የወታደራዊና የዲፕሎማሲያዊ ድጋፎች አሳድጓል። 20 የዓለም ሀገራት የተካተቱበት የG20 የመሪዎች ጉባኤ እየተስተናገደ ባለባት የብራዚሏ የባህር ዳርቻ ከተማ ሪዮ ዲ ጄኔሮ የዩናይት ስቴትስ ባለስልጣናት ለዩክሬን የሚሰጠውን ድጋፍ አስመልክቶ ብርቱ ግፊት ሲያደርጉ ቆይተዋል ሲሉ የዩናይት ስቴትሱ የብሔራዊ ደህንነት ጉዳዮች ምክትል አማካሪ ጃን ፊነር በትላንትናው ዕለት ለአሜሪካ ድምጽ በሰጡት መግለጫ አስታውቀዋል። ሩሲያ ባለፈው ሳምንት መገባደጃ በዩክሬን የፈጸመችውን የአየር ድብደባ ተከትሎ ምዕራባውያን ዲፕሎማቶች በሞስኮ ላይ ጠንካራ ትችት እንዲሰነዘር ግፊት እያደረጉ ነው። የሰሞኑም የሩሲያ አየር ጥቃት ለወራት ከታዩት ሁሉ ግዙፉ ነው ተብሏል። ባለስልጣናቱ አክለውም የሩሲያ ጦር ጥቃት ማየል ከአውሮፓ የሚሻገር ያለመረጋጋት ተጽዕኖ ሊያስከትል እንደሚችል አስጠንቅቀዋል። በሩሲያዋ የከርከስ ግዛት በዩክሬን ኃይሎች የተቆጣጠሯቸው አካባቢዎች እንዲለቀቁ በታለመ ጥረት ቁጥራቸው ከ10,000 በላይ የሚሆኑ የሰሜን ኮሪያ ወታደሮች ሞስኮ መግባታቸውን የዩናይት ስቴትስና ዩክሬን በወሩ መጀመሪያ ላይ ማስታወቃቸው አይዘነጋም። ይህ በእንዲህ እንዳለ የመጨረሻው የመሪዎቹ የጋራ መግለጫ ዩናይትድ ስቴትስ ግፊት ያደረገችበትን አገላለጽ አላካተተም። ሩሲያ የወሰደችውን እርምጃ ሳያወግዝም ዩክሬን ውስጥ እየተካሄደ ባለው ጦርነት ሳቢያ በሰው ልጆች ላይ በሚደርሰው ስቃይና በዓለም አቀፍ ኢኮኖሚ ላይ ባስከተለው አሉታዊ ተጽዕኖ ላይ ትኩረት ማድረግ መርጧል። የመካከለኛውን ምስራቅ ጦርነት አስመልክቶ በጋዛና በሊባኖስ የተኩስ አቁም እንዲደረስና እስራኤልና ፍልስጤም ነጻ ሀገር ሆነው በሰላም የሚኖሩበት የሁለቱ ሀገሮች መፍትሄ የተባለው ይሳካ ዘንድ የሚያስፈልገውን ቁርጠኝነት ጠይቋል። የእስራኤልን ራስን የመከላከል መብት በተመለከተ ግን ያለው የለም። ፋይነር አክለውም በቡድኑ ከታቀፉት ሀገሮች ስብጥር አንጻር ዓለም አቀፍ ወጥ ግጭቶችን አስመልክቶ ሁሉም የሚስማሙበት ሐሳብ መቅረጽ ቀላል ያለ መሆኑን አምነዋል። እንዲህ እንዳለ ለኪየቭ የሚሰጠውን ወታደራዊ እርዳታ ያሳደገችው ዩናይትድ ስቴትስ ዩክሬን አሜሪካ ሰራሹን የረዥም ርቀት ሚሳይል በሩሲያ ድንበር ውስጥ ያሉ ኢላማዎችን ለመምታት እንድትጠቀምበት ፍቃድ መስጠቷን ስማቸውን እንዳይጠቀስ የፈለጉ ባለስልጣናትን ጠቅሰው የተለያዩ መገናኛ ብዙሃን ዘግበዋል። ጂሀያ በአብዛኛው ተመሳሳይ እይታ የሚጋሩት የሰባቱ ዓለም ባለጸጋ ሀገሮች ካሉበት ጂ ሰባት በተጨማሪ ሩሲያን፣ ቻይናን እንዲሁም በደቡቡ የዓለም ንፍቀ ክበብ የሚገኙትን አንዳንድ በማደግ ላይ ያሉ ሀገራትን ያካትታል። በሶማሊላንድ ፕሬዚዳንታዊ ምርጫ የተቃዋሚው ፓርቲ መሪ አሸንፈዋል። በሶማሊላንድ ባለፈው ሳምንት በተካሄደው ፕሬዚዳንታዊ ምርጫ የተቃዋሚው ፓርቲ መሪ መሐመድ አብዱላሂ ኢሮ ፕሬዚዳንት ሙሴ ቢሂ አብዲን ማሸነፋቸውን የምርጫ ኮሚሽኑ ዛሬ አስታውቋል። ገለልተኛ ታዛቢዎች ምርጫውን ሰላማዊ ሲሉ ገልጸውታል። የብሔራዊ ፓርቲው የዋዳኔ ፕሬዚዳንት እጩ አብዱራህማን መሐመድ አብዱላሂ ኢሮ 63.92 በመቶን የመራጭ ድምፅ ያገኙ ሲሆን ፕሬዚዳንት ቢሂ 34.81 ከመቶ፣ ሶስተኛው እጩ 0.74 ከመቶ ማግኘታቸውን የሶማሊላንድ ብሔራዊ ምርጫ ኮሚሽን ሊቀመንበር ሙሴ ሐሰን ዩሱፍ ሀርጌሳ ላይ ይፋ አድርገዋል። የ69 ዓመቱ ኢሮ ለአምስት ዓመታት የሶማሊላንድን ሊመሩ በአውሮፓውያኑ የቀን አቆጣጠር ታህሳስ 13 ቀን ቃለ መሐላ ላይ ይፈጽማሉ። ሶማሊያ የዩናይትድ ስቴትስ ኤምባሲም ጭምር በበኩላቸው ምርጫውን አስመልክቶ ለሶማሊላንድ እና ሕዝብ ለተመራጩ ፕሬዚዳንትም እንኳን ደስ ያላችሁ በማለት መልእክት አስተላልፈዋል። ኤምባሲው በኤክስ ገጹ ባወጣው ጽሁፍ የሶማሊላንድ አስደናቂ የምርጫዎችና የሰላማዊ ስልጣን ሽግግር ተሞክሮ ለቀጠናው ብቻ ሳይሆን አልፎም አርአያ የሚሆን ነው ብሎታል። ተመልካቾቻችን፣ በሶማሊላንዱ ምርጫ ላይ የተጠናቀረ ዝርዝር ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። ከፊሊፒንስ ጋር ያላቸው ጥምረት ከአስተዳደሮች መለዋወጥ እንደሚሻገር የዩናይት ስቴትሱ የመከላከያ አዛዥ ተናገሩ። የዩናይት ስቴትስ መከላከያ ሚኒስትር ሎይድ ኦስቲን ቻይና በፊሊፒንስ ላይ የወሰደችውንና አደገኛ ያሉትን ድርጊት አውግዘው በአወዛጋቢው የደቡብ ቻይና ባህር የፊሊፒን ኃይሎች ጥቃት ቢደርስባቸው ዩናይት ስቴትስ ከሀገራቸው ጋር ወታደራዊ የትብብር ስምምነት ያላትን ማኒላን ትከላከላለች ሲሉ ቀደም ሲል ያሰሙትን ማስጠንቀቂያ አጽንኦት ሰጥተው ደግመዋል። አዲሱን የ500 ሚሊዮን ዶላር ወታደራዊ እገዛ ጨምሮ አገራቸው ለፊሊፒንስ የምትሰጠው ጠንካራ ወታደራዊ ድጋፍ በፕሬዚዳንት ዶናልድ ትራምፕ አስተዳደርም ይቀጥል እንደሆን ኦስቲን በፊሊፒንሷ ፓላዋ ግዛት በስራ ጉብኝት ላይ ሳሉ የቀረበላቸውን ጥያቄ የሚቀጥለውን አስተዳደር እርምጃ መገመት እንደማይችሉ ተናግረው፣ ሆኖም በሁለቱ ሀገሮች መካከል ያለው ጠንካራ ጥምረት በሀገሮች ውስጥ የሚደረጉትን አስተዳደሮች መለዋወጥ ይሻገራል የሚለውን እምነታቸውን ገልጠዋል። ሆንግ ኮንግ ፍጹም አይነተኛ በተባለ እርምጃ የዲሞክራሲ አቀንቃኞችን ዘብጥያ አወርዳለች። የሆንግ ኮንግ ከፍተኛ ፍርድ ቤት በመንግስት ግልበጣ የወነጀላቸውን 45 አፍቃሪ ዲሞክራሲ እስከ 10 ዓመት የሚደርስ የስራ ቅጣት ፈርዶባቸዋል። ቤጂንግ የደነገገችውን ቅጣት የሚበይን ሕግ ተከትሎ በሆንግ ኮንግ ከአሁን ቀደም ከታዩት ሁሉ ግዙፉ መሆኑ የተነገረለት ሂደት መቋጫ ተደርጎም ታይቷል። በዛሬው ዕለት የተሰጠው የፍርድ ውሳኔም በዓለም ዙሪያ ካሉ በርካታ ሀገራት ሰፊ ውግዘት ቀስቅሷል። ዩናይትድ ስቴትስ፣ ብሪታንያና የተባበሩት መንግስታት ድርጅት የቻይናና የራስ ገዙ አስተዳደር ባለስልጣናት የፖለቲካ ዓላማ ለማስፈጸም በታለመ እርምጃ በሆንግ ኮንግ ዜጎች ላይ የያዙትን የማዋከብ ስራ እንዲያቆሙ ሲሉም አሳስበዋል። ተከሳሾቹ እንደ አውሮፓውያን የዘመን አቆጣጠር በ2020 ለሕግ መወሰኛው ምክር ቤት ምርጫ የሚወዳደሩ ተቃዋሚ እጩዎችን ለመምረጥ በተካሄደ ይፋ ባልሆነ ቅድመ ምርጫ በመሳተፋቸው በምክር ቤቱ አብላጫ መቀመጫ በመያዝና የመንግስቱን በጀት በማገድ የከተማይቱን መሪ ስልጣን እንዲለቁ ለማስገደድ የልዩ አስተዳደሩን መንግስት ስልጣን በኃይል ለማሽመድመድ አቅደዋል በሚል ነው የተወነጀሉት። በመጨረሻም በኳታር መራጮች ምክር ቤት አባላት በህዝብ ድምፅ እንዲመረጡ የሚያደርገውን አሰራር እንዲቀር ወሰኑ። ኳታራውያኑ መራጮች የአገሪቱን ህግ አውጪ ምክር ቤት አባላት ለመምረጥ የሚያስችላቸውን መብት ለሚያሳጣ ውሳኔ ድምፅ በመስጠት በአምባገነናዊ አመራር በሚታወቀው ቀጠና አጭር ጊዜ የዘለቀውን የዲሞክራሲ ሙከራ ዕድሜ እንዲያጥር አድርገዋል። መራጮች በተመሳሳይ ድምጽ የባህረ ሰላጤቱ አገር ከታሊባን እስከ ሐማስ እስከ እስራኤል የተለያዩ አገሮችን ባሳተፉ የሰላም ድርድሮች የምትጫወተው ዓለም አቀፍ የሸምጋይነት ሚና በሕገ መንግስት ውስጥ እንዲታቀፍ ድምጻቸውን ሰጥተዋል። በያዝነው ወር መጀመሪያ ላይ በተካሄደው ህዝበ ውሳኔ መራጮች ቀደም ሲል በተደረገ የማሻሻያ ለውጥ ከሀገሪቱ የህግ አውጪ ምክር ቤት 2/3 መቀመጫ በህዝብ ድምጽ እንዲመረጥ የሚያስችለውን ህግ የሻረ ህገ መንግስታዊ ማሻሻያ ነው ያጸደቁት። የኳታር ዜና አገልግሎት እንደዘገበውም ከ90% በላይ የሚሆኑት መራጮች ለውጡን ደግፈዋል። በተደረገውም ለውጥ መሰረት የሀገሪቱን ፖሊሲዎችና በጀቶች የሚያጸድቁት ሁሉም የምክር ቤት አባላት በአገረ ገዢ ወይም በአሚሩ ነው የሚሾሙት። ሆኖም በመከላከያ የምጣኔ ሀብት ወይም ኢንቨስትመንት ፖሊሲዎች ላይ የመወሰን ድምፅ አይኖራቸውም። አሚሩ ሼክ ታሚም ቢን ሐማድ አልታኒ በኤክስ ላይ ባሰፈሩት አስተያየት በውጤቱ መደሰታቸውን አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰን አሉላ ከበደን እናመሰግናለን። የምሽቱን መሰናዶ በመምራት እኔ ኤደን ገረመው ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከአቀናባሪያችን ንጉሱ ታምሬና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ እዘልቃለሁ። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ለምሽቱ ወደ ያያዝ ነው አብይ ርዕስ እንሻገራለን። በመርካቶ ገበያ ትላንትና የተጀመረው ሱቅ የመዝጋት አድማ ዛሬም ቀጥሏል። መንግስት እያካሄደ ባለው የደረሰኝ ቁጥጥርና ቅጣት ምክንያት ነጋዴዎች ከትላንትናው ጀምሮ መደብሮቻቸውን በመዝጋት አድማ ላይ መሆናቸውን የሱቅ ባለንብረቶች ተናግረዋል። ከአድማው በተጨማሪም ከመጋዘን እቃ የማሸሽ ተግባር መኖሩንም የገለጹት ነጋዴዎቹ በዚህ ምክንያት ገበያ መቀዛቀዙንም ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ቁጥጥሩ የተጀመረው በርካታ ህገወጥ አሰራሮች ስላሉ ነው ያሉ ሲሆን ዛሬ በተካሄደው የከተማ ምክር ቤት መደበኛ ስብሰባ ላይ ተናግረዋል። ኬኔዲ አባተ ዘግቧል።
የአዲስ አበባ ከተማ አስተዳደር በመርካቶ እያካሄደ ነው የተባለውን የደረሰኝ ቁጥጥርና ከዚሁ ጋር በተገናኘ የሚወሰን ቅጣትን ተከትሎ በመዲናዋ ትልቁ የገበያ ስፍራ በንግድ ስራ ላይ የተሰማሩ በርካታ ነጋዴዎች ከትናንት ህዳር 9 ቀን ጀምሮ መደብሮቻቸውን በመዝጋት አድማ እያደረጉ ይገኛሉ። በተለይ ከውጭ የሚገቡ ሸቀጦች የሚገኙባቸው የገበያው ስፍራዎች ከትናንት ጀምሮ ዝግ መሆናቸውን አስተያየታቸውን የሰጡን ነጋዴዎች ተናግረዋል። ለሱቅ መዝጋት አድማው ምክንያት የሆነው የከተማ አስተዳደሩ ንግድ ቢሮ ያሰማራቸው ባለሙያዎች ግብይት ለሚፈጸምባቸው ሸቀጦች በትክክለኛ ዋጋ ደረሰኝ መቆረጡን ከመከታተል በተጨማሪ በመደብሮችና በመጋዘኖች ላሉ ሸቀጦችም ደረሰኝ በመጠየቃቸው እንደሆነ ስማቸውን እንዳንጠቅስ የጠየቁን የሱቅ ባለንብረቶች ተናግረዋል። አስተያየት የሰጡን አንድ ነጋዴ በገበያ ስፍራው በተለያዩ አካላት የሚናፈሱ ያልተረጋገጡ መረጃዎችም ነጋዴዎችን ለስጋት መዳረጋቸውን ገልጸዋል።
መጀመሪያ የተነሳው ኢሹ ግብይት በደረሰኝ ሆነ የሚል በመንግስት በኩል ስመጣ እና ገና በመንግስት ደረጃ ሩመር ሆኖ ኢንቴሊጀንሲዎች ምናምን ሳይለቀቅ መርካቶ ውስጥ ደግሞ ፓብሊኩ የራሱን ወሬ ገበያ ውስጥ እንትን ተደረገ ኢንጀክት ተደረገ ወሬው ማለት ነው። ምን ወሬ ነው የተለቀቀው? መንግስት መጋዘን ሊፈትሽ ነው፣ ደረሰኝ የሌለው ቃል ወርስ ነው የሚል እንትን ከ15 ቀን በፊት ጀምሮ ተነሳ። ሰው እቃውን ማጓጓዝ ጀመረ፣ ወደ መረባበሽ ሄደ። አንድ ከ10 ቀን በላይ የቆየው ይሄ ጉዳይ ነው። በዚህ ሳምንት ደግሞ ከአርብ ጀምረና ሱቆች መዘጋት ጀምሮ የተወሰኑ ሰዎች ሱቋቸውን መዘጋት ጀመሩ። በዚህ ሳምንት ደግሞ ስፔሻሊ ከትናንት ጀምሮ ፎርማሊ ሱቆች ተዘጉ። በተለይ በተለምዶ ዱባይ ተራ፣ እነዚህ ኤሌክትሮኒክስ እቃ የሚሸጡ ልብሶችን፣ እንደዚህ ቡቲኮችን፣ የተለያዩ ነገሮችን ከአስመጪዎች እየወሰዱ ደርዘን ቤቶች ደርዘን የሚሸጡ በደርዘን እየወሰዱ የሚያከፋፍሉ ሞሎች ውስጥ ያሉ ሱቆች በሙሉ እየተቀበሉ የሚሸጡ ስለሆነ ተነጋገሩና ሱቃቸውን ዘጉ። ብዙ ምክንያቶች አሉ። ለምሳሌ ምንድን ነው የእሳት አደጋው መነሳት ራሱ ሰው ከሆነ ከዲስቲቱሽን ጋር አያያዘ ገቨርንመንቱ ተመጣጣኝ የሆነ መግለጫ በየደቂቃ ስለማይሰጥ ህዝቡን እየመራ ያለው ኢንፎርማል ወሬው ነው፣ ሩመሩ ነው ማለት ነው።
መንግስት እርምጃ እንደሚወስድ መወራት ከጀመረበት ከጥቅምት 20 ጀምሮ በመርካቶ ግብይት መቀዛቀዙንና ባለፈው ሳምንት የቁጥጥር እርምጃው ከተጀመረ በኋላ ደግሞ የሱቆች መዘጋት አርብ ዕለት መጀመሩን የገለጹት ነጋዴው ይህ እርምጃ ከትናንት ጀምሮ እየተጠናከረ ሄዶ እስከ 30% የሚሆነው የመርካቶ ገበያ ክፍል እንደተዘጋ ምልከታቸውን አጋርተዋል።
20 ምናምን ዓመት አውቃለሁ። ኢንተርኔት ረጅም ጊዜ ፈጀ ሪጅስተር ተቻለቅ በትከን 3 ቀን እና ቆርፋደን የሆነ ነገር እናረጋለን ከዛ ውጪ የለም አሁን ጥሩ አይደለም የሚሄድበት ሁኔታ ራሱ ጥሩ አይደለም አንዱ ስለ ሁለተኛ ግን እቃዎች ሽያጭ ምሸጥኛ ደረሰኝ ቆርጠን ነው መሸጥ ያለብን በደረሰኝ ለመሸጥ በደረሰኝ መግዛት አለብን ካልሆነ ሪኮንሲሊሽኑን ያስቸግረናል እሺ እሱንም ችለን የግ ተጠያቂነቱ 100 ሺህ ብር ቅጣትም ስላለው ያንንም ሽሽት ስላለብን ደረሰኝ እንቆርጣለንኛ የገበያዎች ኢንተለጀንስ ሰዎች ደግሞ በሌላ ጎን ደግሞ ምን ጀመሩ ቢዝነስ ልሰሩ ቢዝነስ ነው ሙስናው ማለት ነው ደረሰኝ ቆርጠ መስጠት ሳይበቃቸው ይሄንን ቃላቱ በመድን ነው የገዛሁ ብሎ እንደገና መጠየቅ ጀመረ ይሄ ኤክስትሪምሊ በቃ ትልቅ ወንጀል ትልቅ ጥፋት ህዝብና አመት የሚከተክት ነገር ማለት ነው ምክንያቱም አሁን ይሄ የመርካቶ ገበያ እየተበላሸው ዛሬ አይደለም ያንስ አንድ 10 አመት 8 አመት ከትራንዚሽኑ ከገቨርንመንት ትራንዚሽኑ ፔሪድ ጀምሮ መንግስቱን ፎከሱ ሌላ ቦታ ላይ ነው ስታብላይዝ ለማድረግ ራሱ ላይ ነበር እንደተራ የነበረው መርካቶ ገበያው ተበላሽቷል ማለት ነው ስቶካችን ውስጥ የዛሬ 3 አመት የገባ ቃል የዛሬ 2 አመት የገባ ቃል ከየት እንደገዛን ማን እንደሸጠልን እንኳን አናውቅ እና የገዛበትን አምጣ ማለት ጀመሩ እንግዲህ ያለው ሪያሊቲ ይሄ ነው ዛሬ ኦልሞስት ከመርካቶ የተወሰነ አንድ 20-30% ይመስለኛል ያው እንዳልኩ ነው የኢምፖርት ቃን በብዛት ምላቃዎች እየወጡ የሚያከፋፍሉ ተለይ ወደ ላይ ወደ ዱባይ ተራ ወደ አራተኛ ፖሊስ አለ አካባቢ ያለው ሞሉ የሞል ቢዝነስ ውስጥ እየጠሩ ያሉ ሰዎች ኦልሞስት ሱቃቸውን ዘግተዋል።
በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቀስ የጠየቁን ሌላ የመርካቶ ባለሱቅ ደግሞ ስለ ሁኔታው እንዲህ ይገልጻሉ።
አሁን መርካቶ ያው ስራው አንደኛ ቀዝቅዟል። የመርካቶ ነጋዴ እቃዎችን መሸጥ አይፈልግም። ያም የሆነበት ምክንያት አንደኛ ደረሰኝ ቁረጡ አትቁረጡ ነው። እና አብዛኛው ደግሞ ደረሰኝ የማይቆረጥበት አብዛኛው እቃ በደረሰኝም ስለማይገዛ ነው። እና ሁለተኛ ነገር ደግሞ ስቶክ ላይ ያለ እቃ ደረሰኝ ስለሚጠየቅ ነው። አሁን ሱቅ ላይ እቃ ቢገኝ ደረሰኝ ትጠየቃለህ። እና እነዚህ ነገሮች ያው ነጋዴውን ትንሽ አወዛግቦታል። እና መንግስት የራሱን ክፍተት ወይም ራሱ ላይ ያሉትን ችግሮች አስተካክሎ እንትን ካላለ ችግሩ የሚቀረፍ አይመስለኝም። ክፍተቱ ከየት እንደሚጀምር ታውቃለህ? ትልቁ ከቀረጥ እና ከታክስ መንግስት ከሚያቀርበው ዶላር ከምን ጀምሮ ነው የሚመጣው? ዛሬ በአብዛኛው ተዘግቷል። ቅጣቱም ከብዷል። እና ያ ደግሞ ነጋዴውን በነፃነት እንዲሰራ ያደርገውም እንግዲህ እስከ 100,000 ያስቀጣል። ትናንትናም ግማሹ ፓርት ተዘግቶ ነበር። ዛሬም ያው ግማሹ ፓርት ተዘግቷል።
ሱቆችን ከመዝጋት በተጨማሪ በስጋት ከመጋዘን ሸቀጦቻቸውን ያሸሹ ነጋዴዎች መኖራቸውንም አስተያየታቸውን የሰጡን የሱቅ ባለንብረቶች ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በተካሄደው የከተማው ምክር ቤት መደበኛ ስብሰባ ላይ ባደረጉት ንግግር ቁጥጥሩ የተጀመረው በርካታ ህገወጥ አሰራሮች እንዳሉ በጥናት ከተለየ በኋላ ነው ብለዋል።
የቃው ምንጭ ከየት ነው የሚመጣው? ከውጪ ነው። ከውጪ የሚመጣ ከሆነ የጉምሩክ መረጃ ይዞ መስራት ያስፈልጋል። የቃው ምንጭ ከየት ነው? ከፋብሪካዎች ነው? አገራችን ውስጥ ከሚያመርቱ ፋብሪካዎች? ከዛ ከሆነ ለምን ግብር ሳይከፈል ደረሰኝ ሳይቆረጥ አከፋፋዮች ጋር ደረሰ? አከፋፋዮች ደግሞ ያለ ደረሰኝ ለምን ያከፋፍላሉ የሚለውን መመለስ የመንግስት ግዴታ ነው። ከምናውቀውና ከምንገምተው በላይ መርካቶ ውስጥ ችግር እንዳለ ጥናታችን ያሳያል።
ንብረት ይወረሳል በሚል ውዥንብር በሌሊት ከመጋዘን ሸቀጦች ተጭነው ወጥተዋል ያሉት ከንቲባዋ ይህን ድርጊትም ኮንነዋል። የከተማ አስተዳደሩ የጀመረውን ቁጥጥር አጠናክሮ እንደሚቀጥልና ወንጀል የሚገኝባቸውን ተጠያቂ የማድረግ ስራ እንደሚሰራም በምክር ቤቱ ስብሰባ ላይ ተናግረዋል። በዚህ ጉዳይ ላይ ከከተማ አስተዳደሩ ንግድ ቢሮ የተለያዩ የስራ ኃላፊዎች አስተያየት ለማግኘት ያደረግነው ሙከራ ስልካቸውን ባለመመለሳቸው ለጊዜው አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት ለማክሰኞ ምሽት ህዳር 10 2017 ዓ.ም ተምረት አብይ ያደረግነውን ዜናና ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በሶማሊላንድ ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ እጩ አሸንፈዋል። በሶማሊላንድ ባለፈው ሳምንት በተካሄደው ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ መሪው መሐመድ አብዱላሂ ኢሮ የወቅቱን ፕሬዝዳንት ሙሴ ቢሂ አብዲን ማሸነፋቸውን ብሔራዊ የምርጫ ኮሚሽኑ ዛሬ ማክሰኞ አስታውቋል። ቢሂ የምርጫውን ውጤት እንደሚያከብሩ ገልጸዋል። በአሜሪካ ድምጹ ሃሩን ማሩፍ የተጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ምርጫውን ገለልተኛ ታዛቢዎች ሰላማዊ ሲሉ የገለጹት ሲሆን የሶማሊላንድ ብሔራዊ የምርጫ ኮሚሽን ሊቀመንበር ሙሴ ሐሰን ዩሱፍ ሀርጌሳ ላይ ውጤቱን ይፋ አድርገዋል።
ትራዳ ኦዶት ከሒስቢጋ ወደን ይሄለይ وأفر بقول يتضوكن سغال بقول
ودعني فارتي عرات متو سبات تشيد زد متو سمن دمزاقين توال يام كتك لعلو سرساسوس نتب زد يولد كمتو مالتنو كل مية فارتي دقمو ولد موتو يام مستشي عم مسمتو أفراز دي دمز مالتن سلاس عرات نتب سمن تاند كمتو عقين توال يوسيد فارتي دقمو عرات تشي ستس متو زدناز دي دمز ناقين يو زيرو نتب سبات تارات بزي مسارت بيرا مرجا كومشين ببريزدانتو مرجاو وداني بارتينا اجو تفوقا كاريو عبد الرحمن محمد عبد الله يقالنا اجو مكتر بريزدانتو محمد علي عبد محمود ما شنفاتشون بيفاستاو قال
بيراوي مرجا كومشينو يمرجاوان وطيت اندياس ارق ودا كفتانيا فرد بيتو اندميلكو تملكتوال يسومالي لاند مرجا اند اوروپاويانا قطاتر بهولت تشيها اولت تليت كاهير تاقدوين براسي هون ببولتيكالي ينو በአውሮፓውያን 2017 በተካሄደው በቀደመው ምርጫ የዋዳኒ ፓርቲውን መሪ አሸንፈው ስልጣን ያዙት ቢሂ የምርጫውን ውጤት አከብራለሁ ሲሉ ቃል ገብተዋል። ኢሮ ለሶማሊላንድ ህዝብ የተሻለ ኑሮ ለማምጣት ለሴቶች የተሻለ የሥራ ዕድል ለመፍጠር ቃል በመግባት ነው የመረጡኝ ዘመቻቸውን ሲያካሂዱ የከረሙት። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት ነው ሰሜናዊ ግዛቷ አድርጋ ከመተመለከታት ከሶማሊያ ተገንጥላ የራሷን ነጻነት ያወጀችው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ለተመረጡ የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ የንኳን ደስ ያለው መልእክት አስተላልፈውላቸዋል። ፕሬዝዳንት መሐሙድ ለሶማሊያ ህዝብ እድገትና አንድነት ወሳኝ ለሆነው እርቀ ሰላም የሚደረገው ንግግር እንዲጠናቀቅ ቁርጠኛ መሆናቸውን እንዳሳወቁ የሶማሊያ መንግስት የዜና ማሰራጫዎች ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴርም ለተመረጡ ፕሬዝዳንት የንኳን ደስ ያለው መልእክት አስተላልፈዋል። የውጭ ጉዳይ ሚኒስቴሩ ባወጣው አጭር መግለጫ ተመረጡ ፕሬዝዳንትና ፕሬዝዳንት ሙሴ ቢሂ መሐመድ ያሳዩትን ዲሞክራሲያዊ አመራር ኢትዮጵያ ታደንቃለች ብሏል። በሶማሊያ የዩናይትድ ስቴትስ ኤምባሲም በበኩሉ ምርጫውን አስመልክቶ ለሶማሊላንድ ህዝብና ለተመረጡ ፕሬዝዳንት እንኳን ደስ ያላችሁ በማለት መልእክት አስተላልፏል። ኤምባሲው በኤክስ ገጹ ባወጣው ጽሑፍ የሶማሊላንድ አስደናቂ የምርጫዎችና የሰላማዊ የስልጣን ሽግግር ተሞክሮች ለቀጣናው ብቻ ሳይሆን አልፎም አርአያ መሆን የሚችሉ ናቸው ብሏል። የሰብአዊ መብት ጠበቃና ተንታኙ ጉሌድ አህመድ ጃማ ምርጫው የሶማሊላንድን ዲሞክራሲ ጥንካሬ የሚያሳይ እንደሆነ ተናግረዋል።
This election shows the strength of Somaliland's democracy after 2 years.
ይህ ምርጫ የሶማሊላንድን ዲሞክራሲ ጥንካሬ የሚያሳይ ነው። ለሁለት አመታት ከዘለቀው የፖለቲካ ውዝግብና የምርጫ መዘግየት ካስተካከሉት የፖለቲካ ውከት በኋላ ምርጫው በሳካ ሁኔታ መጠናቀቁ ጥሩ ዜና ነው። ይሁን እንጂ ሶማሊላንድ የተደቀኑባትና ያለ ችግሮች አይፈታም። ተመራጩ ፕሬዝዳንት ብዙ ስራ ይጠብቃቸዋል። የብሔራዊ አንድነት መንግስት ለሶማሊላንድና እጅግ ለተከፋፈለ ህዝቧ አንድነት ያመጣል ብዬ አምናለሁ። ተመራጩ ፕሬዝዳንት ያሸናፊና ተሸናፊ አስተሳሰብ መከተል የለባቸውም። ህዝቡን አንድ የሚያደርግ እቅድ ሊያዘጋጁ ይገባል።
የተመራጩ ፕሬዝዳንት አብዱራህማን ኢሮ በዓለ ሲመት እንደ አውሮፓውያን አቆጣጠር ታህሳስ 13 ቀን ይከናወናል።
ሀገራዊ ምክክር ኮሚሽን በአማራና በትግራይ ክልሎች ስራውን ለመቀጠል የመንግስትን ድጋፍ ጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሶስት ወር የስራ አፈጻጸም ሪፖርቱን ዛሬ ማክሰኞ ህዳር 10 ቀን 2017 ዓ.ም ምረት ለህዝብ ተወካዮች ምክር ቤት ሲያቀርብ በአማራ ክልል በግጭት በትግራይ ደግሞ በቅድመ ሁኔታዎች ምክንያት ስራውን ማስቀጠል እንዳልቻለ አስታውቋል። ሪፖርቱን ያቀረቡት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በ9 ክልሎችና ሁለት የከተማ አስተዳደሮች የምክክር አጀንዳ የማሰባሰብ ስራ መጠናቀቁንና በኦሮሚያ ክልልም በ3 ሳምንታት ጊዜ ውስጥ እንደሚጠናቀቅ ገልጸዋል። የኮሚሽኑ የስራ ጊዜ ሊጠናቀቅ የሚቀረው የ3 ወር ጊዜ መሆን ሲሆን የኮሚሽኑን ቆይታ የማራዘም ጉዳይም የምክር ቤቱ ውሳኔ መሆኑን ፕሮፌሰር መስፍን ጥያቄ ላነሱት የፓርላማ አባላት በሰጡት ምላሽ ተናግሯል። ኬኔዲ አባተ ዘገባለሁ።
ዛሬ ህዳር 10 ቀን 2017 ዓ.ም ተመረጠ ለህዝብ ተወካዮች ምክር ቤት የ3 ወራት ሪፖርት ያቀረቡት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራና በኦሮሚያ ኮሚሽኑ ስራውን በሚገባ ማከናወን እንዳልቻለ ገልጸው የመንግስትን ድጋፍ ጠይቀዋል።
በአማራ ክልል ውስጥ እንግዲህ የተከበረው ምክር ቤት እንደሚያውቀው ያለው ሁኔታ አስቻይ ሁኔታ እስከፈቀደ ድረስ የአጀንዳ አሰባሰቡ ሂደት ይቀጥላል ብለን ተስፋ እናደርጋለን። ሙሉ በሙሉ ወደ ትግራይ የገባንበት አካሄድ የለም። ሆኖም ብዙ ሙከራዎችን አድርገናል። ሁኔታዎች ከተመቻቹ የአማራንም እንቀጥላለን። የእናንተም የህዝብ ተወካዮች ምክር ቤት፣ የፌዴራል መንግስቱም፣ የክልል መንግስታትም እገዛ አስፈልገናል። በተመሳሳይ መልኩ ያም እንግዲህ የትግራይንም እንደዚሁ ነው።
በሁለቱ ክልሎች እንዲሁም በኦሮሚያ ያሉ ችግሮች እልባት አግኝተው የምክክር ሂደቱ እንዲቀጥል በኮሚሽኑ ስለሚከናወኑ ተግባራት ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። ከቦሮ ህዝብ ዲሞክራሲያዊ ፓርቲ የተመረጡት የምክር ቤት አባል ዶክተር መብራቱ አለሙ ጥያቄ ካነሱት መካከል ናቸው።
አማራ ክልል ያለው የጸጥታ ጉዳይ፣ ትግራይ ደግሞ በጊዜ አስተዳደሩና በህወሓት አመራሮች መካከል ያለው ክፍፍል ስራዎችን በአግባቡ ለመስራት እንዳላስቻለ እዛ ላይ ተቀምጧል። እኔም አሁንም ያ ችግር እጅግ በጣም እየሰፋ ሄደ ይመስለኛል። በተለይ የትግራዩ እሱን ነገር እንዴት ነው መቅረፍ የምችሉት? እንደ መደራደሪያ ደንብ አሁን እያቀረቡ ያሉት የፕሪቶሪያው አግሪመንት ተፈጻሚ ካልሆነ ወደዚህ ሀገራዊ ምክክር እንገባለን የሚል እምነት የላቸው። ያለ እነሱ ተሳትፎ፣ ያለ አማራ ክልል ተሳትፎ፣ ያለ ኦሮሚያ ክልል ብዙ ችግሮች የሚነሱ ደግሞ ከነዚህ ሶስቱ ክልሎች ከሆነ ድረስ እዛ ላይ በደንብ መስራት ይጠበቅባቸዋል ብዬ አስባለሁ።
ፕሮፌሰር መስፍን በሰጡት ምላሽ ተከታዩም ብለዋል።
ለምን በዚች ባለችን ጊዜ እነኚህን የተቀሩትን ትግራይ፣ አማራና ኦሮሚያን ቶሎ ብለን አንጨርስም? ባለፈው ለተከበሩ አፈ ጉባኤ መጥቼ ቢሯቸው ተናግሬ ነበር። እንግዲህ ወደ አቆኛ በሩ ላይ እየደረስን ነው። በሩ ላይ ስንደርስ ደግሞ መንግስት አስቻይ ሁኔታ ሊፈጥርልን ይገባል። ቅድም አንዳንድ የተከበራችን ምክር ቤት አባላት ስጠይቁኝ እኔን እንዴ ይህማ ጥያቄ እኮ ወደ እነሱ መመለስ አለበት እያልኩ ነው። ስለዚህ በእንዲህ አይነቶቹ ላይ የእናንተ እገዛ ያስፈልገን ገኛ አልተኛ ነው።
በግጭት ውስጥ ያሉ አካላት ወደ ምክክሩ ሂደት እንዲመለሱ ምን እየተከናወነ እንደሚገኝ የአብን ተመራጩ አቶ አበባው ደሳለው ጥያቄ አንስተው ምላሽ ተሰጥቷል።
በሌሎች ሀገሮች ተሞክሮ ካየነው ሰላማዊ የፖለቲካ ፓርቲዎች ብቻ አይደለም የምክክር ኮሚሽን አካላት የሚሆኑት፣ የታጠቁ ኃይሎችም የምክክር ኮሚሽኑ ካልተካተቱ ስኬታማ እንደማይሆን ነው ጥናቶች የሚያሳዩት። ስለዚህ በዚህ ጉዳይ ላይ ምን እንደምትሉ በኋላ ይነግሩኛል።
ታጣቂዎቹ ምን ታደርጓቸዋላችሁ? ይህ ባለፈውም ተጠይቀናል። እንዴ እናንተስ ምን ታደርጉልናላችሁ? ምክንያቱም ሁላችሁም ትጥቅ ካለበት ቦታ እንደመጣችሁ ያውቃል ሁላችሁም። ስለዚህ እናንተስ እንዴት ነው የምታግዙን? በየጊዜው ፈረንጆች ተባባሪዎች ወደ እኛ ጋር ይመጣሉ። አንዳንዶቹ ቀጥታ አክሰስ እንዳላቸው ታውቃላችሁ። እናነጋግራለን፣ አግዙ እንላለን። ለምን መሳሪያው ከተቀመጠ አጀንዳውን ማምጣት ነው? ለምንድነው መሳሪያ ያስነሳው? ይምጣ።
በታጣቂዎችና በመንግስት መካከል የሰላም ድርድሮችን ከማመቻቸት አንጻር ለተነሳው ጥያቄ ደግሞ የምክክር ኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምላሽ ሰጥተዋል።
ግጭት ያሉባቸው ክልሎችን በተመለከተ እንዲህ አይነቶቹን ግጭቶች ውስጥ በመግባት የማደራደር የመደራደር ወይ የሜዲሽን ስራ የመስራት ማንዴት የለንም። ነገር ግን ሁሉንም ፓርቲዎች ወደ ሰላማዊ ሂደት እንዲመጡ እንጋብዛለን። ከዛ ውጪ እንደ ኮሚሽን የምንወስደው ኃላፊነት አይደለም። ከዚህም በተጨማሪ በዚህ በሂደት ውስጥ ከመንግስትም ጋር በመነጋገር እና በመግባባት እነዚህ በአርምድ ስትራግል ውስጥ ያሉት ክፍሎች በእኛ ዳያሎግ እንዲሳተፉ መፈለጋችንን ገልጸን ለዚህ ደግሞ ለእነሱ የሚፈልገውን የጸጥታ የሴኩሪቲ አሹራንስስ እንድንሰጣቸው ጠይቀን ችግር እንደሌለው ተነግሮን ይህንኑ በሚዲያ አሳውቀናል። ለእነሱም ጥሪ አቅርበናል።
በአማራና በትግራይ ክልሎች የምክክር ሂደቱ የሚቀጥልበትን ምቹ ሁኔታ ለመፍጠር ከየክልሎቹ አመራሮች ጋር ውይይት እየተደረገ እንደሚገኝ አፈጉባኤ ታገሰ ጫፎ ተናግረዋል። በቀጣዩ 3 ወር ውስጥ አጠቃላይ ስራው ካልተጠናቀቀ ከኮሚሽኑና ከዲሞክራሲ ጉዳዮች ቋሚ ኮሚቴ ጋር ተነጋግረን የጊዜውን መራዘም በተመለከተ ለምክር ቤቱ ሪፖርት እናቀርባለንም ብለዋል። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ አገራዊ ጉዳዮች ላይ በህዝቦች መካከል መሰል ምክክሮችን በማድረግ መግባባት እንዲፈጠር ለማስቻል በአዋጅ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠውን የ3 አመት ጊዜ ሊያጠናቀቅ 3 ወራት ብቻ ይቀሩታል። በቀሪ ጊዜው ምን ያህል ስራውን ማጠናቀቅ እንደሚችልና የስራ ጊዜው እንዲራዘም ለምን አልጠየቀም ተብሎ ለተነሳው ጥያቄ ኮሚሽኑ በቀረው ጊዜ ውስጥ የሚችለውን ያህል እንደሚሰራ ገልጸው የቆይታ ጊዜውን የማራዘም ጉዳይ ግን የምክር ቤቱ ነው ሲሉ ፕሮፌሰር መስፍን መልሰዋል። ኮሚሽኑ በኢትዮጵያውያን ዘንድ መግባባትን በመፍጠር ሰላም እንዲወርድ የሚያስችል ስራ ሊያከናውን እንደሚችል ብዙዎች ተስፋ ያደረጉ ቢሆንም በሌላ በኩል በኮሚሽኑ ላይ እምነት የሌላቸውን በርካቶች ናቸው። አንዳንድ የፖለቲካ ፓርቲዎች ኮሚሽኑ ገለልተኛ አይደለም በሚል ከመጀመሪያው ጀምሮ ከሀገራዊ ምክክር ሂደቱ ራሳቸውን ያገለሉ ሲሆኑ ከቆይታ በኋላ ከሂደቱ የወጡ ፓርቲዎችም አሉ። ከገለልተኝነት ጋር በተገናኘ የሚነሳበትን ጥያቄ በተደጋጋሚ ውድቅ ያደረገው ኮሚሽኑ በዛሬው ዕለትም ይህንኑ በአጽንኦት ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በትራምፕ መመረጥ የተበረታቱ አይሁድ ሰፋሪዎች ዌስት ባንክን ወደ ራሳቸው እንደሚቀላቅሉ ተስፋ አድርገዋል። በዌስት ባንክ የሚኖሩ የአይሁድ ሰፋሪዎች ዶናልድ ትራምፕ መመረጣቸውና ማይክል ሃካቢን በእስራኤል የአሜሪካ አምባሳደር አድርገው መሾማቸውን በደስታ ተቀብለውታል። ዌስት ባንክን ወደ ራሳቸው ለመቀላቀልና በጋዛ ውስጥ ሳይቀር የሰፈራ መንደር ለመገንባት ተስፋ እንዳላቸውም ይናገራሉ። የአሜሪካ ድምጽ ዘጋቢ ሊንዳ ግራንድስቲን ከዌስት ባንክ ከዱሚም የሰፋሪዎች መንደር ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።
ከዱሚም እንደ አውሮፓ አቆጣጠር በ1970ዎቹ አጋማሽ በሰሜናዊ ዌስት ባንክ የተዘጋጀ ምቹ የማህበረሰብ መስፈሪያ ቦታ ነው። ትንታግ የሆኑት የአይሁድ ሰፋሪዎች መሪ ዳንኤላ ዌይስ እና ልጆቻቸው ምንም ውሃ ባልነበረበት ድንኳን ውስጥ በቦታው መኖር ከጀመሩ የመጀመሪያዎቹ የአይሁድ ቤተሰቦች አንዱ ናቸው። ዛሬ ተመራጩ ፕሬዚደንት ዶናልድ ትራምፕ ለፍልስጤም መንግስት ምስረታን ከግምት ሳያስገቡ አጠቃላይ ሉዓላዊነትን እንደሚቀበሉና የምዕራብ ባንክ ሰፈራዎችን መቀላቀልን እንደሚቀበሉ ዌይስ ተስፋ ያደርጋሉ።
The president of the United States who says to him, I'm going to give you a present.
የዩናይትድ ስቴትስ ፕሬዝዳንት ስጦታ ሰጥሃለሁ፣ ሉዓላዊነትህን እሰጥሃለሁ፣ ነገር ግን የሆነ ነገር ወደ ጎን መተው አለብህ ነው ያሉት። አይሆንም፣ ሁሉም የኛ ነው ማለት የሚያስችለን ነገር አለ፣ ምክንያቱም ይህ እግዚአብሔር ለአብርሃም የገባው የተስፋ ቃል ነው።
የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪችም የሚኖሩት እዚሁ ነው። እንደ አውሮፓ አቆጣጠር በ2005 እስራኤል የአይሁድ ሰፋሪዎችና ከ500,000 በላይ ሰፋሪዎች የሚይዘውን አካባቢ ወይም ኤሪያ ሲ ተብሎ የተሰየመውን 60% የዌስት ባንክ አካባቢ ወደ ራሷ እንደምትቀላቅል ተንብየው ነበር። 2.5 ሚሊዮን ፍልስጤማውያን የሚኖሩት በፍልስጤም አስተዳደር ከፊል ወይም ሙሉ ቁጥጥር ስር በሚገኘው ኤናቢ ተብሎ በተሰየመው በአብዛኛው የዌስት ባንክ ክፍል ነው። እስራኤላውያን አወዛጋቢውን ግዛት መያዟ የመጀመሪያው የትራምፕ አስተዳደር የመካከለኛው ምስራቅ ፖሊሲ አንዱ ገጽታ ሲሆን እስራኤላውያን የጎላን ኮረብታን መቆጣጠራቸውን እውቅና ሰጥቷል። በእስራኤል አምባሳደር እንዲሆኑ በትራምፕ የተሾሙት ማይክ ሃካቢ በዌስት ባንክ ለአይሁዶች ሰፈራ ጠንካራ ድጋፍ ሲያደርጉ ቆይተዋል። እንደ እስራኤላውያን ሰፋሪዎች ሁሉ ግዛቶቹን የሚጠሯቸው በመጽሐፍ ቅዱስ ስማቸው ይሁዳና ሰማሪያ ብለው ነው። በእስራኤል የአሜሪካ አምባሳደር እንዲሆኑ የታጩት ማይክ ሃካቢ
ይሁዳና ሰማሪያ የእስራኤል አካል እንደሆኑ አውቃለሁ። ብዙ ሰዎች ከሚያስቡት በላይ ብዙ አይሁዶች በይሁዳና በሰማሪያ እንደሚኖሩ ቁጥራቸውን በጣም ጉልህ መሆኑን መገንዘባችን አስፈላጊ ነው። ይህ የእስራኤል ደህንነት አስፈላጊው አካል ነው።
በዌስት ባንክ የሚኖሩትን ጨምሮ አንዳንድ ተንታኞች እስራኤል መሬቶቹን ወደ አንድ ወገን ለመጠቅለል በምታደርገው ጥረት መጠንቀቅ አለባት ይላሉ። ሆዳያ ካሪሽ ሂዞኒ የወግ አጥባቂው የማኮር ሪሾን ጋዜጠኛ ናት።
እንዲህ ካሰብክና እኔ እንደማስበው የእስራኤልን ደህንነት አስተማማኝ ከሚያደርጉትና የወደፊት እጣ ፈንታዋን ሊያረጋግጡ ከሚችሉ ነገሮች አንዱ ሉዓላዊነት ነው። ስለዚህ ይህን በጥበብ መስራት አለብህ። ከአሜሪካ አስተዳደር ጋር እጅ ለእጅ ተያይዘህ መስራት ይኖርብሃል።
ሌሎች ሰፋሪዎች የምዕራብ ባንክን የተወሰነ ክፍል ለማካተት መወሰኑ የበለጠ ሁከት ሊፈጥር ይችላል ብለው ይጨነቃሉ። ሃናን ሙሴ በኬዶሚም የሚኖሩ ሲሆን በሄርዞግ ኮሌጅ የፖለቲካ ሳይንስ ፕሮፌሰር ናቸው።
אני רק לא רוצה שזה יקרא את החברה הישראלית מבפנים עוד פעם.
እኔ በግሌ መከላከል እንደግፋለሁ ማህበረሰቡ እንደገና እንዲበታተስ ግን አልፈልግም አሁን እዚህ ተንካራ የሰፈራ እንቅስቃሴ አለ ግራ ዘመም ወገን ግን ይቃወማል በመካከላችን ያለው መለያየት ያዳክመናል
ዳንኤላ ወይሰን ጨምሮ አንዳንድ የሰፈራ አመሪዎች ዌስት ባንክን ለከመከላከል ባሻገር ርቀው በመሄድ ይፈልጋሉ በጋዛ ሰርጥ እንደ አውሮፓ አቆጣጠር በ2005 የተፈናቀሉትን የአይሁድ መንደሮችን እንደገና ለመገንባት ከወዲሁ በዝግጅት ላይ መሆናቸውንም ይናገራሉ
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ለምሽቱ ቀዳሚ ያደረግናቸው ዘገባዎች እዚህ ላይ ፈጽመናል። የትንታኔው መጽሔት ይቀጥላል። ቀዳሚ ያደረግነው ንግድና ምጣኔ ሀብት ላይ ያተኮረ ዘገባ ነው። የውጭ ምንዛሬ ልውውጥ የሚያከናውኑት የግል ኩባንያዎች ላይ ለርእሱ በኢትዮጵያ የውጭ ምንዛሬ ልውውጥ በገበያ ዋጋ እንዲወሰን የወጣውን ፖሊሲ ተከትሎ የውጭ ምንዛሬ አቅርቦት እየሰፋ መምጣቱን የአሜሪካ ድምጽ ያነጋገራቸው ባለሙያዎች ተናግረዋል። ይሁን እንጂ በጥቁር ገበያውና በመደበኛ የባንክ ምንዛሬ መካከል ያለው ልዩነት ተስፋና ስጋት መፍጠሩንም ነው ባለሙያዎቹ አክለው የተናገሩት። ከባንኮች በተጨማሪ የውጭ ምንዛሪ ግብይት አገልግሎት እንዲሰማሩ ብሔራዊ ባንክ ፍቃድ የሰጣቸው አምስት የግል ኩባንያዎች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ ፖሊሲው አውንታዊ ለውጥ እያመጣ መሆኑን ይናገራሉ። የምጣኔ ሀብቱ ባለሙያ አቶ ያሬድ ኃይለ መስቀል በበኩላቸው ለውጥ መኖሩን ቢቀበሉም የውጭ ምንዛሬው ዘለቄታዊ በሆነ መንገድ ሊቀረፍ የሚችለው የጥቁር ገበያው ተፈላጊነት እየቀነሰ ሲመጣ ለውጡም በውጭ ንግድ ምርቶች ሲደገፍና ከገቢ ሸቀጦች ጋር ሲገናዘብ ብቻ መሆኑን ይገልጻሉ። ሁለቱን ባለሙያዎች አነጋግሮ ደረጀ ደስታ ተከታዩን አሰናድቷል።
ባለፈው ሐምሌ ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ የ3.4 ቢሊዮን ዶላር ብድር ማጽደቁን ሲያስታውቅ ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን አስታውቃለች። የፖሊሲ ለውጡን ተከትሎ ከተወሰዱ እርምጃዎች መካከል የግል ድርጅቶች ከባንኮች ውጪ ለመጀመሪያ ጊዜ የውጭ ምንዛሬ ግብይት ስራ ውስጥ እንዲሳተፉ መፈቀዱ አንደኛው ነው። በዚህ መሰረት በብሔራዊ ባንክ ከተፈቀደላቸው አምስት የግል ድርጅቶች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር ነው። የማህበሩ መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ በኢትዮጵያ ታሪክ በዘርፉ የመጀመሪያው የግል ድርጅት ነን ይላሉ።
ከመስከረም 27 2017 ጀምሮ እንግዲህ ወርከ 15 ቀን አካባቢ ሆነን ነው። እንቅስቃሴያችንም ከቀን ወደ ቀን መሻሻሎች እያየንበት ነው። ጥሩ ነው፣ ተስፋ ሰጪ ነው።
በስካውኑ ሂደት ብዙም ችግር ያልገጠማቸው መሆኑን የተናገሩት አቶ ኤፍሬም በሀገሪቱ ውስጥ አለ ከሚባለው የውጭ ምንዛሬ ፍላጎት አንጻር የገጠማቸው ጥያቄ የተፈለገውን ያህል አለመሆኑን በመግለጽ ሲጀምሩ የነበረ ያላቸውን ስጋትና አሉብን የሚሏቸውን ችግሮች ይገልጻሉ።
ስንጀምር አካባቢ ፈራ ተባሰ እንደነበረው የውጭ ምንዛሬ ፍላጎት ያላቸው ሰዎች በብዛት ወደኛ ይጎርፋሉ ብለን ነበር። ግን ስናየው እንደዛ አልሆነ። ምናልባት ከማሻሻያ ወደዚህ አቬላቢሊቲ ስለጨመረም ሊሆን ይችላል። በብዙ ምክንያቶች ብቻ ነጻ ሲሆንና ሲለቀቅ እኛ በጠበቅነው ሽያጭ ገበያ ልክ አላገኘ ነው። ሌሎች አንዳንድ ችግሮች ይኖራሉ። አሁን የባንኮች ስርዓት ትንሽ ያዝ ያደርጋል። የክፍያ ስርዓት እንደፈለግነው ለስፖት ማርኬት ገና የሚመች ደረጃ ላይ አይደለም። እሱን ተነጋግረን ለማስተካከል እየጣርን ነው።
የውጭ ምንዛሪ በመንግስት ባንኮች እና ሌሎችም ባንኮች አገልግሎቱ ይሰጣል፣ የሽያጩም ሆነ የግብይቱ። እንዲሁም ደግሞ በጥቁሩ ገበያ ልውውጡን የሚሰሩት አካላት አሁንም አሉ። እናንተ በዚህ መሀል ነው እንግዲህ የመጣችሁት፣ የተለየ አገልግሎት ልሰጡ ነው የመጣችሁት።
ልዩነቱ ምን መሰለ፣ በአቅርቦትና ፍላጎት ላይ ተመስርተን ነው እኛ የምንሰራው። ለምሳሌ ወደ ውጭ ሀገር ጉዞ ለሚያደርግ ጥቁር ገበያ ጋር የሚሄድ እድሎች እየጠበቡ ነው። እኛን ይመርጣል፣ ካልሆነ ከባንክ ከሁለት አንዱ። ባንክ አካባቢ በቂ ስንቅ ስለማያገኝ እኛ ጋር ደግሞ በአቅርቦትና ፍላጎት ላይ ተመርኩሰን ይዘን ስለምንገኝ እኛን የመምረጥ ሁኔታ አለ። የማርኬት ትሬንዱን ብታይ ወደ ውጭ ሀገር የሚሄድ ሰው ከአንድ ከመቶ በታች ነው ኢትዮጵያ ያላትን የውጭ ምንዛሬ ሊጠቀም የሚችለው። ሲግኒፊካንት አይደለም። በመካከል ያለውን ህጋዊ በሆነ ሁኔታ ጋፑን ሸፍነን እየሰራን ነው። ከባንኮች ትንሽ ዋጋችን ጨመር ይላል። ምክንያቱም እኛ በገበያ ዋጋ ነው ተወዳድረን የምንገዛው የምንሸጠውም። እርስ በርሳችን የተሻለ ዋጋ ለደንበኞች በማቅረብ ላይ የተመሰረተ ማርኬቲንግ ፖሊሲ ነው የምንከተለው። ስለዚህ ባንክ አካባቢ ሄዶ በአግባቡ የሚፈልገውን የማያገኝ ሰው ወይም ባንክ አካባቢ የውጭ ምንዛሪ ለማግኘት ጊዜውን ማጥፋት የማይፈልግ ሰው በቀላሉ እኛን አክሰስ እያደረገ እየተጠቀመ ነው። ስለዚህ አማራጭ አቅርበናል። እንደ ሰዎች ፍላጎት ነው እንግዲህ እየተስተናገዱ ያሉት።
የገበያ አወሳሰኑ እንዴት ነው? በገበያ ይወሰናል ሲባል በኢትዮጵያ እንዴት ነው ገበያ?
ምሳሌ ምን ጊዜም ጠዋት ማርኬት ወይም የሬት ኢንቴሊጀንስ እናደርጋለን። በመላው ዓለም አሜሪካ ስንት ነው ዛሬ፣ ዱባይ ስንት ነው፣ ቻይና ስንት ነው፣ ኢትዮጵያ ውስጥ ደግሞ ያሉ ጥቁር የሚንቀሳቀስባቸው ስፖቶች አሉ። የእነሱን ሞኒተር አድርገን አቅርቦትና ደግሞ ፍላጎታችንን እንገመግማለን። ለምሳሌ ብዙ ወደኛ አቅርቦት የሚያመጣ ሰው ካለ ለመሸጥ ማለት ነው፣ ትንሽ ዋጋውን ቀነስ እናደርጋለን። ወደ ውጭ ደግሞ ለመሄድ ብዙ ሰው ከኛ አገልግሎቱን ወይም ውጭ ምንዛሬ የሚፈልግ ከሆነ ትንሽ ዋጋውን ማስተካከያ እያደረግን አቅርቦትና ፍላጎቱን ተከትለን በየቀኑ የምንወስነው ነው።
አቶ ኤፍሬም፣ የውጭ ምንዛሬው ዋጋ በነጻ ገበያ የሚወሰን ነው ይባል እንጂ በአንድም ሆነ በሌላ መንገድ ዋጋውን በመወሰን ረገድ መንግስት እጁ አለበት የሚለውን አባባል አይቀበሉም።
ላይ መንግስት ዋጋ አይተምንም፣ ሊተምንም አይችልም። ኦልሬዲ እኮ ነጻ አድርጎታል። እኔ ጠዋት ስነሳ የመጀመሪያ ስራዬ ዋጋው አሁን ላይ በአዲስ አበባ ደረጃ በተለይ በካሽ ኖት ግብይት ሰው እንደውም የኛን ብላክ ማርኬቱም የኛን ገበያ የሚከተልበት ሁኔታ ነው እየተፈጠረ ያለው። እነሱ ስንሰጡ የኛ ኦፊሻል ነው ጠዋት እናውጃለን። ብላክ ማርኬቱም የኛን ተከትሎ ቀነስ አድርጎ ለመግዛት ወይም አንዳንዴ የኛ ዝቅ ካለ ከፍ አድርጎ ለመግዛት የሚጥርበት ሁኔታ ነው እና የአቅርቦትና ፍላጎት ህግ ነው አሁን እየተተገበረ ያለው። ነገሮች ቀን በቀን ከፍና ዝቅ ይላሉ። አሁን በዚህ አንድ ወር ከ15 ቀን በእኛ ትሬንድ ብር አንዴ ይጠነክራል፣ አንዴ ይዳከማል፣ አንዴ ይጠነክራል፣ አንዴ ይዳከማል። አሁን ራሱ በዚህ 10 ቀን ውስጥ ብር እየጠነከረ መጥቷል። 5% በላይ ማለት ነው። ያ ማለት ብላክ ማርኬቱን ገበያ ነው አሁን ፍላጎትና አቅርቦት በየቀኑ የሚወስኑት።
መንግስትና ህጋዊ ፍቃድ እየተሰጣቸው እንደ ኢትዮ ፎሬክስ አይነት ድርጅቶች በምንዛሬው ግብይት በተሰማሩበት ሁኔታ መንግስት ጥቁር ገበያውን በመቆጣጠርም ሆነ በማስቆም ረገድ የሚያደርገው ድርሻ ሊኖር ቢችልም ከገበያ ሊያስወጣቸው የሚችለው የገበያው ሁኔታ ብቻ መሆኑን አቶ ኤፍሬም ይናገራሉ።
የጥቁር ገበያ ተዋናዮች ብዙ ናቸው። ሰዎች በየቢሮ የሰፈሩ በየአካባቢያቸው በኔትወርኮች የሚሰራበት እድል ሰፊ ነው። ይሄ በአጭር ጊዜ ውስጥ እኛ ህጋዮቹ በጣም እየጠነከርን እና ሰውም እኛን መምረጥ እየጀመረ ሲሄድ እየከሰመ ይሄዳል ብዬ ነው የምገምተው። ምክንያቱም አሁን መንግስትም በሌላ የህግ ማዕቀፍም የሚያስተካክልበት እድል ሰፊ ስለሆነ ማለት ነው።
በእስካሁኑ አጭር ቆይታቸውም ቢሆን የውጭ ምንዛሬ ግዥም ሆነ ሽያጭ ፍለጋ ወደ ኢትዮ ፎሬክስ ድርጅታችሁ የሚመጡ ሰዎች ምን ያህል ይሆናሉ? የሚፈልጉት የገንዘብ መጠንስ በአማካይ ምን ያህል ይሆናል ተብለው የተጠየቁት አቶ ኤፍሬም
እስካሁን 1 ወር ከ15 ቀን በላይ ግብይታችን አቬሬጅ የሆነ የከስተመር ዲማንድ ስንሰራው $500 አካባቢ ነው ፐር ፐርሰን። ከ300 በላይ ለሚሆኑ ተጓዦች ውጭ ምንዛሬ ያቀረብንበት ሁኔታ ነው ያለው እና ወደ ውጭ ሀገር አንድ ሰው የሚሄድ ከሆነ $5,000 አካባቢ ይበቃዋል ብለው ነው እንግዲህ መንግስት እንትን ያየነውም። አብዛኛው ሰው ማክሲመሙን 5,000 ሲጠቀም አላየንም። አብዛኛው ሰው ከ500 እስከ 1,000 ነው የሚጠቀመው። ድርጅቶች ለቢዝነስ ትሪፕ ኤግዚቢሽን እንደዚህ ሲኖራቸው ኤክስትራ ኤክስፔንስ ለሚኖራቸው እነሱ ትንሽ እስከ 10,000 ዲማንድ የሚያደርጉበት ሁኔታ ነው ያየነው።
መንግስት ይህንን ግብይት ለውጥ ካደረገ በኋላ እናንተም ወደ ገበያ መምጣትና ይህን ስራ መስራት ከጀመራችሁበት ጊዜ አንስቶ ይህ ለውጥ አቅርቦቱን አስፋፍቷል ወይ? ገበያውን አረጋግቷል ወይ? ኢኮኖሚውን አነቃቅቷል ወይ? የዋጋ ንረቱ ላይ አስተዋጽኦ ማድረግ ጀምሯል ወይ? ምን ለውጥ አምጥቷል እስካሁን?
በጣም እኛ ቪዚብል ያየናቸው ለውጦች ምን እንደሆነ ታውቃለህ? ባንኮች ራሱ ለደንበኞቻቸው ለሚሰጡትን ነገር በፊት ብዙ ቢሮክራሲ ነበረ። ደንበኛ መሆኑን ቼክ ያደርጋሉ። በቂ ዲፖዚት፣ በቂ ትራንዛክሽን አለ ወይ? እንደዚህ የሚል ፕሮሲጀሮች ነበሯቸው። አሁን ላይ የእኛ መምጣት አስገቷቸው ይመስለኛል፣ ወይም እንቅስቃሴያችን የሚሰጡትንም መጠን ለደንበኞቻቸው ጨመር፣ የሚጠይቋቸውን ክራይቴሪያዎችንም የማላላት ነገሮች እያየን ነው። ይሄ የሚያሳየ ምንድን ነው? ውድድር ባንኮችንም እየሳበ ለደንበኞቻቸው የሚሰጡትን አገልግሎት ሞር ቅርብ የሆነ ወይም አስደሳች ወደሆነ ሁኔታ ለማምጣት የሚሰሩበት እድል እየተፈጠረ ነው። አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። አሁን ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች 2-3 አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሞር ያጠነክርለት ነበር። ይጠነክራል ብሎም ይገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሬ አኳያ እየተዳከመ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበጥ የማይችልበት ሁኔታ እየተፈጠረ እየመጣ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው የውጭ ምንዛሬ ፖሊሲው ማሻሻያ ተደረገለት። በዛን ጊዜ ሲደረግ ብዙ ሰዎች ወይም አካዳሚሽያን ወይ ሪሰርቸሮች፣ አክቲቪስት፣ ፖለቲከኞች ያው ንግዱን በደንብ ስለማያውቁ ነገሮች ከዚህ የበለጠ ወረስት ይሆናል ብለው የራሳቸውን ግምገማ በተለያየ እንትን ሲገልጹ ነበር። ውሎ ያደር ሄደ ቁጥር የውጭ ምንዛሪን ፍላጎት ባለበት ወይም እንደውም ትንሽ የመቀነስ አዝማሚያዎች ነው እየታዩ ያሉ። አሁን ላይ ብዙ ሰው ነጋዴ እቃ አለው መሸጥ ነው እየቸገረው ያለው። ተጨማሪ ዶላር የሚፈልግበት ሁኔታ የለም።
የኢኮኖሚው ባለሙያ አቶ ያሬድ ኃይለ መስቀል የምንዛሪ ለውጡ እንደተፈራው አለመሆኑና በፖሊሲው የተነሳ መሻሻሎች መኖራቸውን ቢቀበሉም የዶላር ፍላጎት ተሟልቷል በሚለው ግን አይስማሙም።
ወደ 125 አካባቢ ይመስለኛል አሁን ያለው ወይም በአጠቃላይ ወደዛ አካባቢ ነው የደረሰው። ስለዚህ 57 ተነስቶ እንግዲህ ያው ደብል አድርጓል። በጣም ብዙ ስፋት ነው ያደገው። በሌላ በኩል ደግሞ አንድ ሰሞን በጣም ተቀራርቦ ነበረ። ትንሽ ብር ልዩነት ነበር የነበረው ገበያውና በእንትኑ መካከል የነበረው። አሁን ግን እንደገና መስፋት ይታያል። ወደ 140 የደረሰ ነገር ይታያል አሁን። ስለዚህ ምንድን ነው ወደ 15 ብር ያህል ልዩነት እየፈጠረ ነው። እንግዲህ ይሄ ማለት ምንድን ነው? ያልተሟላ ፍላጎት አለ ማለት በቀጥታ አሁን መገበያየቱ ተፈቅዷል። ሄዱ ግን ዶላር የማያገኘው ሰው አሁንም በጥቁር ገበያ ይገዛል ማለት። ስለዚህ ዋነኛው የነፃ ገበያው ሰራ የምንለው ጥቁር ገበያውና ዋናው መካከል ልዩነት ሳይኖር ሲቀር ማለት ነው። ስለዚህ አሁንም ገና ያልተሟላ ፍላጎት አለ፣ ገና ነፃ ያልሆነበት መንገድ አለ። ግን አዝማሚያው ጥሩ ነው። እውነት ለመናገር ከሆነ በቃ ገበያው እየሰራ እንደሆነ ይህንን ያህል መጥበብ ከቻለ ምናልባት ይሄ ባንክና የአይኤምኤፍ ብር መጥቶ ካረጋጋው ጥሩ ነው። ግን ካላረጋጋው እንደገና እየተከፈተ ወደ ነበረው ይሄዳል የሚል ስጋት አለኝ በበኩል። በአጭር ቀን ውስጥ ሊተፈታ የሚባል ነገር የለም።
አቶ ያሬድ የውጭ ምንዛሬው ችግር ሊፈታ የሚችለው ግን የሀገሪቱ ምርት የውጭ ምንዛሪ ማስገባት ሲችል፣ ሀገሪቱ ወደ ውስጥ የምታስገባው ከምትልከው ምርት ጋር የተገናዘበ መሆን ሲጀምርና ስጋትን የሚያስወግደው ዋነኛው መፍትሄ ወደ ውጭ ተልኮ ከሚመጣው ገቢ የሚገኘው የውጭ ምንዛሪ ነው ይላሉ።
እኛ ኢምፖርት ወደ 21 ቢሊዮን ዶላር አካባቢ ይመስለኛል የነበረው። አሁን ዘንድሮን ባላቅም ቆጣቸው ወደ 3.5 ቢሊዮን ነው። ከሰርቪስ ከኢንቨስት መጣ ብዙ አለ። ግን በፊት በነበረው አካሄድ ብዙ ዶላር ወደ ሀገር ውስጥ ይገባ ስላልነበረ፣ ምክንያቱም ያለው ልዩነት ሰፊ ስለነበረ በእንትኑ አንድ ሰው ወይ የራሱን ካምፓኒ ባይፈጥርና ኤክስፖርት አድርጎ እዛ ካምፓኒ አይሸጥ የቀረውን ልዩነቱን እዛ ማስቀረት የሚችልበት ሁኔታ ተገዶ ነበር የነበረው ብዙ ሰው። አሁን ግን ያ እንግዲህ እየቀነሰ ሊሄድ ይችላል የሚል ግምት አለኝ። ግን ገና ፍርዱ ገና ነው። መጨረሻው እንግዲህ በሰፕላይሩ ነው የሚወሰነው፣ በምን ያህል አቅርቦቱ የዶላር አቅርቦቱ ከዚህ ይቀጥላል ከሆነ ጥሩ ነው።
አቶ ኤፍሬም፣ ዞሮ ዞሮ የሀገር ውስጥ የውጭ ምንዛሬ ፍላጎትን መቅረፍ እየተቻለ ነው። ከለውጡ ጋር ተያይዞ የተነሳውም ስጋት አልደረሰም። ሰውም ከንብረት ይልቅ ጥሬ ገንዘብ መያዝ እየጀመረ ነው ሲሉ ይከራከራሉ።
ማንም ሰው እንደ ቀልድ ባንክ ሄዶ ገንዘብ የሚያገኝበት እድል ባለመኖሩ የሚያገበሰብሰው እቃና መሬትም የለም። ለዛም ነው እኮ ከተማ ውስጥ አሁን በመላው ኢትዮጵያ ቤትና መሬት ከ50% በታች ሲጠራና ወይም ሲገበያዩበት የዛሬ አመት ከምናምን በፊት ዋጋ የወደቀበት ሁኔታ ነው የምታየው። እና ይሄ የሚያሳይ ምንድን ነው ነጋዴውም ሆነ ወይም ኢንቨስት እያደረገ ያለው ህብረተሰብ ክፍል በቂ ጥሪት ወይም የሚሰራበት ካፒታል በሌሎች ነገሮች በስቶክ ቅድም እንዳልኩ በመሬት በህንፃ ግንባታ ወዘተ ተይዞ ስላለ ይህ የውጭ ምንዛሬ ፍላጎት ኖሮት አቅምም ኖሮት ገበያ ውስጥ ገብቶ ዋጋውን የሚያንርበት እድል አልተፈጠረም። ለዛም ነው በተሰጋው መጠን ዶላር 200-300 ያልገባው ሊገባ በማይችልበት ሁኔታ የተፈጠረው ማለት ነው።
ኢትዮጵያ የፖሊሲ ለውጥ ባደረገችበት በሐምሌ ወር የአንድ ዶላር አማካይ ምንዛሪ ከነበረበት 57 ብር በአንድ ቀን 75 ብር ገብቶ ያደረ ሲሆን ከትላንት በስቲያ አርብ መግዣው 120.938 ሲሆን መሸጫው 123.3571 ሆኗል። የጥቁር ገበያው በዚህ ዕለት 130ዎች ውስጥ መሆኑ ሲነገር የኢትዮ ፎሬክስ ዋጋ 131 ብር ከ54 ሳንቲም ነበር። እነዚህ በመደበኛውና በጥቁሩ ገበያ መካከል ያሉ ልዩነቶች እየጠበቡ መምጣታቸውን የሚያመለክቱ ቢሆኑም እንደተዘጋው እየሰፋ ተስፋ የተደረገበትንም ያህል እየጠበበና ልዩነቱን የማጥፋት ምልክት ገና አላሳዩም። በምንዛሪ ልውውጦቹ መካከል ሊኖር የሚገባው ክፍተትና ልዩነት ገና ብዙ የሚቀረው ስለመሆኑ ግን አቶ ኤፍሬምም ሆነ አቶ ያሬድ ተስማምተዋል። ያልተስማሙት በሂደቱ ተስፋና ስጋት ላይ ነው። ወደፊት እየሰፋ ሊሄድ ይችላል ወይስ እየጠበበ በሚለው ላይ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ወደ ተከታዩ ዘገባ ከመሻገራችን በፊት ዘግየት ብሎ የደረሰንን ዜና እናደርሳችሁ። የአዲስ አበባ ምክር ቤት ያለመከሰስ መብታቸውን ያነሳው የምክር ቤት አባል መታሰራቸውን ፖሊስ አስታወቀ። የአዲስ አበባ ከተማ ምክር ቤት ዛሬ ባካሄደው መደበኛ ጉባኤ ያለመከሰስ መብታቸውን ያነሳው የምክር ቤት አባል አቶ ሰኢድ ከማል ዛሬ ከቀኑ 6 ሰዓት ጀምሮ መታሰራቸውን የአዲስ አበባ ከተማ ፖሊስ ህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምጽ ገልጸዋል። ያለመከሰስ መብታቸው ከተነሳ በኋላ ዛሬ ከቀኑ 6 ሰዓት ላይ ከመኖሪያ ቤታቸው በአዲስ አበባ ፖሊስ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ዝርዝር ሁኔታውን የምርመራ ስራው ከተጠናቀቀ በኋላ ለህዝብ እናስታውቃለን ብለዋል። የምክር ቤት አባሉ አቶ ሰኢድ ከማል የልደታ ክፍለ ከተማ ዋና ስራ አስፈጻሚ በነበሩበት ወቅት የኮሪደር ልማቱን ምክንያት በማድረግ ከግል ባለሀብት ጋር በመመሳጠር የመንግስት ሀብትን ለግል ጥቅም እንዲውል አድርገዋል በሚል ተጠርጥረው የወንጀል ምርመራ ሲደረግባቸው መቆየቱን የምክር ቤቱ የሰላም ፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ለምክር ቤቱ አቅርቧል። ኮሚቴው በምክር ቤት አባሉ በወንጀል መጠርጠራቸውን በመግለጽ ያለመከሰስ መብታቸው እንዲነሳ ፍትህ ሚኒስቴር በሚኒስትሯ ፊርማ በጠየቁበት ደብዳቤን በጥልቀት ከተመለከተ የወንጀል ምርመራ መዝገቡን ከመረመረና ከአቃቤ ሕግ ጋር በጉዳዩ ላይ ከተወያየ በኋላ የምክር ቤት አባሉን የሕግ ከለላ ለማንሳት የሚያስችል በቂ አመላካች ሁኔታ አለ ብለው በማመኑ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ ማቅረቡን አስታውቋል። በቀረበው የውሳኔ ሀሳብ መሰረትም የምክር ቤት አባሉ ያለመከሰስ መብት ተነስቷል። ከውሳኔ በኋላ የምክር ቤት አባሉን ለማግኘት ጥረት ስናደርግ የቆየን ቢሆንም በኋላ ላይ በፖሊስ ቁጥጥር ስር መዋላቸውን ከፖሊስ ለመረዳት ችለናል። የምክር ቤት አባሉ ከፍተኛ የሙስና ወንጀል የፈጸሙ መሆኑን ከፍትህ ሚኒስቴር የተገኘውን መረጃ መነሻ በማድረግ የምክር ቤቱ የፍትህና መልካም አስተዳደር ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ አቶ ሙሉነህ ደሳለኝ ጠቁመው የቋሚ ኮሚቴውን ውሳኔ ሀሳብ ለምክር ቤቱ አቅርበዋል። ምክር ቤቱም በከባድ ሙስና ወንጀል በመንግስትና በህዝብ ሀብት ላይ በደረሰው ጉዳት ምክንያት የቀረበውን ያለመከሰስ መብት የማንሳት ጥያቄ በጥሞና አዳምጦ በሙሉ ድምጽ አጽድቋል። በፌዴራል ከፍተኛ ፍርድ ቤት አንደኛ ጸረ ሙስና ችሎት በሙስና ወንጀል የተከሰሱትን ባለጉዳይ ሁኔታ እየተከታተልን የምናቀርብላችሁ ይሆናል። ወደ ተከታዩ ዘገባ እንሻገራለን። በዘንድሮ የአሜሪካ ምርጫ የአፍሪካ ተቀዳሚ ትኩረት ኢኮኖሚያዊ ጉዳይ እንደነበረ ተገለጸ። የዩኤስ አፍሪካ ኢንስቲትዩት የተሰኘ ተቋም ከምርጫው በፊት በሰራው የዳሰሳ ጥናት ኢትዮጵያን ጨምሮ አፍሪካውያን በዘንድሮ ምርጫ የኢኮኖሚ፣ የስደተኝነትና የጤና ፖሊሲዎች በምርጫው ትኩረት የሰጧቸው አንገብጋቢ ጉዳዮች እንደነበረ የተቋሙ ፕሬዚዳንት ተናግረዋል። አድማጭ ተመልካቾቻችን ወደ ተከታዩ ዘገባ እንሻገራለን።
የዩኤስ አፍሪካ ኢንስቲትዩት ትምህርትና ፐብሊክ ዲፕሎማሲን ጨምሮ የተለያዩ አጋርነቶችን በመጠቀም በአሜሪካና አፍሪካ መካከል ያለውን ስትራቴጂያዊ ግንኙነት ለማሳደግ የሚሰራ ተቋም ነው። ተቋሙ ባለፈው ጥቅምት 26 2017 ዓ.ም ከተካሄደው የአሜሪካ ምርጫ ወራቶች አስቀድሞ አፍሪካውያን በምርጫው ዙሪያ ያላቸውን አስተያየት በተመለከተ የዳሰሳ ጥናት አካሂዶ ነበር። በዚህም ኢትዮጵያን ጨምሮ አፍሪካውያን በሰጡት ምላሽ ኢኮኖሚ፣ የስደተኝነትና የጤና ፖሊሲዎች በምርጫው ትኩረት የሰጧቸው አንገብጋቢ ጉዳዮች እንደሆኑ የዳሰሳ ጥናቱ ግኝት እንደሚጠቁም የተቋሙ ፕሬዚዳንት ዶክተር ታዲዮስ በላይ ይናገራሉ።
እኛን እንደ ኢሹ የሚያንገበግቡ ነገሮች እዚህ አሜሪካ ውስጥም ሊሆን ይችላል፣ ከአሜሪካና የአፍሪካ ግንኙነትም ሊሆን ይችላል። አንገብጋቢ ጉዳዮች ለእኛ ማህበረሰብ ለአፍሪካውያኑ ምንድን ናቸው የሚል የተወሰኑ ጥያቄዎችን አቅርበን ነበር። ለዚያ አሜሪካ ውስጥም ላሉ አፍሪካ ውስጥም ላሉ ሰዎች ማለት ነው። ከዚህ ውስጥ ወደ 62% አካባቢ የመለሱልን ከኢኮኖሚና ከስራ ጋር በተገናኘ ነው ምላሽ የሰጡት። ስራና ኢኮኖሚው ከፍተኛው የሆነ ወይም ደግሞ የነሱ ተቀዳሚ ኮንሰርን ነው ወይም ደግሞ ኢሹ ነው ብለው ነው ያነሱት። ሄልዝ ኬር ብታነሳ ማይግሬሽን ፖሊሲም እንደዚሁ ወደ 45% አካባቢ የሚሆነው ምላሽ ማህበረሰቡ የገለጸው በሚመጣው የትራምፕ አድሚኒስትሬሽን በማይግሬሽን በኩል ከፍተኛ የሆነ ስጋት እንዳላቸው አብዛኞቹ የኛ ማህበረሰብ ክፍል አንስተዋል። ፎሪን ፖሊሲንም እንደዚሁ ከፍተኛ ቁጥር ባይሆንም የውጭ ግንኙነቱን ማለት ነው። ነገር ግን ኢኮኖሚውና የስራ ፈጠራን በሚመለከት ወይም ደግሞ ከስራ ኦፖርቹኒቲ ጋር በሚመለከት ከፍተኛውን ቁጥር ያዘው እሱ ነው። ወደ 62% የሚሆኑት ይህንን የእኛን ሰርቬይ የመለሱ ሰዎች ለነሱ እነኚህ የኢኮኖሚና የስራ ፈጠራ ወይም ደግሞ የስራ እድል በከፍተኛ ሁኔታ ትኩረት እንደሚሰጡት ምርጫም ሲያካሄዱ ለዚህ የትኛው ነው የተሻለ አንዴት ብለው እንደሚመርጡ ነው የገለጹልን።
በዚህ ዳሰሳ ጥናት 2500 የሚሆኑ አፍሪካውያን ተሳትፈዋል። ከነዚህ መካከል 1500 የሚሆኑት ኑሯቸውን በዩናይትድ ስቴትስ ያደረጉ ሲሆን ቀሪዎቹ ደግሞ ከአፍሪካ ናቸው። ኢትዮጵያ፣ ናይጄሪያ፣ ኬንያና ደቡብ አፍሪካን ጨምሮ የተለያዩ የአፍሪካ ሀገራት ዜጎችም በጥናቱ መሳተፋቸውን በዳሰሳ ጥናቱ ተመላክቷል። የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት ዶክተር ታዲዮስ እንደሚሉት በምርጫው ፕሬዚዳንት ትራምፕ በድጋሚ መመረጣቸው የስደተኝነት ፖሊሲውን ጨምሮ በኢኮኖሚና ጤና ዙሪያ የሚተገብሯቸው ፖሊሲዎች አፍሪካውያን ላይ ተጽዕኖ ይኖራቸዋል። ጤናን በተመለከተ አፍሪካውያንን ተጠቃሚ ያደርጉ የነበሩ ድጋፎችም ሊቀንሱ እንደሚችሉ ይናገራሉ።
ፕሬዚደንት ኤመርጀንሲ ፕላን ፎር ኤድስ ሪሊፍ የሚባለው ወይም ደግሞ ፔፋር የሚባለው አፍሪካ ውስጥ በጣም ከፍተኛ የሆነ ላለፉት ብዙ ዓመታቶች ከ 25 ሚሊዮን በላይ ወጣቶችን ጭምር ማለት አገልግሎት ሲሰጥ የነበረ ፕሮግራም ነው። በፕሬዚደንት ቡሽ ላውንች የተደረገ ወይም ደግሞ የተጀመረ ፕሮግራም ነው። ይሄ ፕሮግራም ብዙ ወጣቶችን ቀደም እንዳልኩ ከሪፕሮዳክቲቭ ጋር ለምሳሌ ያህል ተዋልዶን በሚመለከት ወይም ደግሞ የተለያየ የጤና እክል የጤና አገልግሎት ማግኘት የሚፈልጉ ወጣቶችን በማገዝ በኩል ከፍተኛ የሆነ እንዲያውም አይ ቲንክ ከአሜሪካ ፖሊሲዎች ውስጥ በቀዳሚነት የሚቀመጥ ይመስለኛል። ይሄ በጣም ብዙ ሚሊዮኖችን ማገዝ ከፍተኛ የሆነ የጤና አገልግሎት በመስጠት ከፍተኛ የሆነ ፈንድ በመልቀቅ ይሄ ተቀዳሚ ይመስለኛል። ፔፋር የሚባለው ማለት ነው። በፕሬዚደንት ቡሽ ጊዜ ላውንች የተደረገ ፕሮግራም ነው። እሱም ሌላ ችግር ይዞ ሊመጣ ይችላል ማለት ነው። ፈንዱን የመቀነስ እንዳልኩ የነ ትራምፕ ፖሊሲ የዚህ የቀደም እንዳለው የአቦርሽንን የማይደግፉ ወይም ደግሞ ውርጃን የማይደግፉ ፖሊሲ ነው ይዘው የሚመጡት። ስለዚህ እነኚህ ክሊኒኮች አሁን ኢትዮጵያ ውስጥ በዚህ ፕሮግራም ሰፖርት የሚደረጉ ወይም የሚደገፉ በዚህ ፈንድ የሚደገፉ የተለያዩ የማህበረሰብ አገልግሎት ሰጪዎች ወይም ደግሞ የተለያዩ የጤና አገልግሎት ሰጪዎች እንደ ክሊኒክ ሆስፒታሎች ካሉ ይሄ ፈንዳቸው ይቋረጣል ማለት ነው። ያ ማለት ምንድነው? ወጣቶች በዚህ ፖሊሲ ምክንያት ከፍተኛ ተጎጂ ይሆናሉ ማለት ነው። ስለዚህ እነኚህንም ነገሮች ማየት ያስፈልጋል። እዚህ ሀገር ውስጥም ውጭም አፍሪካን በሚመለከት ወይም ኢትዮጵያን በሚመለከት ከሄልዝ ኬር ጋር በተገናኘ በጣም አስቸጋሪ የሆነ ነገር እንደሚመጣ እሱንም መገንዘብ ያስፈልጋል። እዚህም ሀገር አቦርሽን አክሰስ እንደማይኖር ለወጣቶች ኢትዮጵያኖች ያንን ማድረግ ለሚፈልጉ አፍሪካ ውስጥም ደግሞ በተመሳሳይ መልኩ ቅድም እንዳልኩ የፔፋር የሚባለው ፕሮግራም ፈንድ ሁሉ ሊቀነስ እንደሚችል በተለይ ከዚህ ከቦሽን ጋር ወይም ደግሞ ከውርጃ ጋር በተገናኘ ማለት ነው። ስለዚህ ኢምፓክቱ ሁለቱም ቦታ ላይ ነው፣ እዚህ ሀገር ውስጥም ውጭም ይሆናል ማለት ነው።
የሰብአዊ መብት ተሟጋችና የሪፐብሊካን ፓርቲ ደጋፊ የሆነችው ሄርሜላ መስፍን ግን እነዚህን ስጋቶች አትጋራቸውም። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በጤና ዙሪያ የሚደረጉ የበጀት ቅነሳዎች ካሉም አፍሪካን ብቻ ሳይሆን አሜሪካውያንን ጨምሮ ሁሉንም የሚመለከቱ ናቸው ስትል ትከራከራለች።
ከጤና አንጻር ለምሳሌ ለተነሳው አይዲያ በማንም ሀገር ጋር ብንመለከት መጀመሪያ ሪስፖንሲቢሊቲያቸው ወይም ግዴታ ያለባቸው የራሳቸውን ሕዝብ ለመንከባከብ የራሳቸውን ሕዝብ ሕክምና ለመስጠት ነው። ፕሬዚደንት ትራምፕ ወጥቶ በመንግስት ላይ ተደጋፊነታችሁን ለመቁረጥ ወይም ለመንቀፍ ብሎ ሲናገር ባይ ዘ ወይ ሜንሽን የሚያደርገው ኢሚግራንቶችን ብቻ ሳይሆን የራሱ የነጭ ተወላጆች ይሁን ጥቁር ተወላጆች ይሁን ኦልሬዲ እዚህ ሀገር ላይክ ቅድመ አያቶቻቸው ድረስ የኖሩትን አሜሪካውያን ጨምሮ ነው ሄልት ኬር ላይ ገንዘቡን ካትባክ እናድርግ ብሎ የሚናገረው። ይህ ጉዳይ ለምሳሌ በኢኮኖሚ ጋር ስንመጣ ሁሉ ነገር ስለሚነካካ ወደ ኢኮኖሚ መግመሪያ እንዲሄድ ይሄ ነው። ወደ ኢኮኖሚ ጋር ስንመለከት ብዙ ሰዎች ለምሳሌ በትራምፕ ማነው በኦባማ ጊዜ ላይ ቤት ስንገዛ ምን ስንል ገንዘብ ሁሉ የተመለሰልን ነበረ፣ 7000 ብር 10000 ብር እንደዚህ የተሰጠን ነበረ። አሁን ግን እንደዚህ የለም ብሎ የሚናገር ብዙ ሰው አለ። አሁን ትክክል ነው፣ በዛን ጊዜ ላይ ኢኮኖሚው የጸዳ መስሎን ተመልክተናል አብዛኞቻችን። እኔም የኦባማ ደጋፊ ዴሞክራት ስታንድ የነበረኝ ሰው ነበርኩኝ። የዛን ጊዜ ላይ አዎ 7000 ብር 10000 ብር ለኪሳችን ተሰጥቶናል፣ ግን ኢኮኖሚውን ብትመለከቱት ከዛን ጊዜ ታይም ላይን ጀምሮ አሁን ወዳለንበት ጋር 35 ትሪሊየን ግሮስ ፌዴራል ዴት ነው ያለበት ወይም እዳን ያለበችባት አሜሪካ ላይ። ዞሮ ዞሮ አዎ አንስተው ሰጡን ገንዘቡን፣ ግን
እኛው ኪስ ላይ ነው መልሶ ይሄ ነገር እዳ ሆኖ የመጣው። እዳ ደግሞ ሆኖ ሲመጣ አሜሪካ ማለት ዩናይትድ ስቴትስ ኦፍ አሜሪካ ማለት የሰው ድምር ነች። እኛ ምን ከፍለው ታክስ ገንዘባችን ነው የገቨርንመንት ገንዘብ ማለት። እዳም ስትገባ እኛ እንደ ሀገር ነው የገባ ነው ማለት ነው እዛ እዳ ውስጥ። ሶ አሁን መንግስት እርዳታ አድርጎ የሚሰጡን ነገሮች ለጊዜው የገንዘባችንን ጉዳይ ያቀዘቀዘልን እየመሰለ ቢታየንም ዞሮ ተመልሶ ግን በእኛው በታክስ እየተቀጣንበት ያለ ነው። ከሱ ውጭ ደግሞ ኢኮኖሚያችን እንደዚህ ሌቭል ኢንፍሌሽን እንግዲህ በረዥም አመት መልሰን አይተን ማናውቀውን ያክል ነው። ግሮሰሪ ከ20% በላይ ኢንክሪዝ ማድረጉ የኑሮ ውድነት በጣም በሚያስፈራ መንገድ እንግዲህ ጨምሮ የተመለከት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ስለነበረን ቆይታ እናመሰግናለን። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ከዋና አዘጋጁ ጽዮን ግርማና ከንጉሱ ተምሬ ጋር እዚህ ላይ እንሰናበታለሁ። ሰላም ጤና ስጥልን። ደህና ሁኑ።